ኢትዮጵያና እስራኤሎቿ
ገዢው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአደግ በሀገሪቱ የተፈጠረውን ቀውስ ለማርገብ ከታህሳስ አጋማሽ አንስቶ ለ18 ቀናት የሥራ አስፈጻሚ ኮሚቴውን ውይይት ካካሄደ በኋላ የፖለቲካ እስረኞችን ለመልቀቅ መወሰኑን ማስታወቁ ይታወሳል። ይህንን ውሳኔ ታህሳስ 25 ካሳለፈና በወቅቱ የግንባሩን ሊቀመንበርና የሀገሪቱን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ የግንባሩ አባል የሆኑት የአራቱ ድርጅቶች የአመራር አባላት በጋራ በሰጡት መግለጫ ካስታወቁ በኋላ እስረኞች እየተፈቱ ይገኛሉ። እስካሁን ስንት ሰው እንደተፈታ የመጨረሻው ቁጥር በእጃችን ባይኖርም ጉዳዩን የሚከታተሉ ግን ወደ 6000 እስረኞች መለቀቃቸውን ይናገራሉ። ነገር ግን በየወህኒው አሁንም ብዙ ሰው እስር ላይ እንደሚገኝ ቀደም ሲል የተፈቱና በቅርብ እናውቃለን የሚሉም እየተናገሩ ነው። በተጨማሪም ከአስቸኳይ ጊዜ አዋጁ በኋላ ወደ 1000 የሚጠጉ ሰዎች መታሰራቸውን ኮማንድ ፖስቱ አረጋግጧል። ተከታዩ የጽዮን ግርማ ዘገባ ስለ ዛሬ የእስረኞች ሁኔታ ይዳስሳል።
የተፈቱት ጥቂቶች ናቸው። በየእስር ቤቱ ያሉት አሉ፣ አልተፈቱም፣ ፍርድ ቤትም የሚመላለሱ አሉ።
ከየት የታሰሩና በምን ጉዳይ የታሰሩ ናቸው? አሁን በእስር ላይ የቀሩት አሉ የምትሉት እና የትስ እስር ቤት ነው የሚገኙት?
ሁሉም ኦሮሚያ ውስጥ እኮ ነው። በአጠቃላይ ከተለያዩ እዚህ ማዕከላዊ መጥቶ የታሰሩ ነበሩ። በተለያየ ቦታ እኮ ነው። በሀገሪቷ ውስጥ እኮ ብዙ እስር ቤቶች አሉ። በዞንም ያሉ አሉ፣ በየቦታው አሉ።
አቶ ወንድሙ ኢብሳ የኦፌኮ አመራሮች ጠበቃ ሲሆኑ በአብዛኛው ከኦሮሚያ ክልል የታሰሩ ወደ 600 የሚደርሱ እስረኞችን ጉዳይ ወክለው ፍርድ ቤት ይከራከራሉ። አሁን ከኦሮሚያ ክልል በተቃውሞ እንቅስቃሴ ውስጥ ታስረው ከነበሩ ሰዎች ያልተፈቱ ብዙ ናቸው ይላሉ።
በአንደኛ ደረጃ በአጠቃላይ እንደ ኢትዮጵያም የኦሮሚያ እስረኞች ይበዛሉ። በዚህ እኔ በያስኩላቸው ወደ 586 የሚሆኑት ውስጥ 90% ኦሮሞዎች ናቸው። ከነዚህ ውስጥ ወደ 50-50 አካባቢ ተፈቷል። አሁንም ከግማሽ በላይ የሆኑ ወይም ደግሞ ግማሽ የሆኑታ ቅልንጦ፣ ዝዋይና ሸዋሮቢት እንዳሉ ነው የማውቀው። አጠቃላይ የኦሮሚያ እስረኞች ከብዛትም አንጻር ሆኔ አሁን እየተወሰደ ካለው አጠቃላይ ስዕል አንጻር አልተነቃነቀም፣ እንደው ገና አልተጀመረም ማለት እችላለሁ። ምክንያቱም አሁን እኔ ራሴ ከያዝኳቸው ውስጥ ግማሽ መድረሱንም እርግጠኛ አይደለም። ተስፋ ማድረገው ግን አሁን በተለይ ከሁለት ቀን ወዲህ 114 ይለቀቃሉ ከተባለው ወዲህ ትላንትናም ከዛሬም ድረስ የወጡ ሰዎችን መረጃ ስላለን ቶታሊ ሲታይ ከኦሮሚያ የተያዙ ሰዎች እስሩ አልተለቀቀም። ከፍ ብል 1/3 ቢለቀቁ ነው እርግጠኛ ነኝ። 2/3 አለ ከእያንዳንዱ ቦታ የሚደርሰን። አጠቃላይ እስሩ በኦሮሚያ ውስጥ በስፋት ነው ያለው። ገና አልተለቀቁም። የተለቀቁት አሁን ታዋቂዎችና ዝነኞች የሚታወቁ ሰዎች እንደሆኑ ነው የምረዳው። ወደ 75 መዝገብ ነው ያለኝ እና ከ75ቱ መዝገብ አሁንም ከ60 በላይ መዝገቦች አሉ። ለምሳሌ በዝርሜሳ አያኖ ነው በቀለ ገርባ በሚለው ላይ አሁን አንድ ሰው ቀርቷል። አንድ ደረጀ የሚሉ ሰው ስለቀዛ በዛ ምክንያት እመላለካለሁ። ለምሳሌ ትላንትና ከወጡት ውስጥ የባንድ ደውላቡ ዩኒቨርሲቲ አባቴ አራርሶቱ ሳይንባል የዩኒቨርሲቲ ሌክቸረር ነው። እንደዚህ አይነት መምህራኖች እና ትልልቅ ስም ያላቸው ነው እንጂ በርካታዎቹ ዛሬም በየእስር ቤቱ ነው። ኦሮሞ ብቻ አይደለም፣ ከአማራም ትግራይ ልጆች አሉበት፣ የደቡብ ልጆች አሉበት፣ የኦሮሚያም ልጆች አሉበት። በተለምዶ 77 የሚባሉት እና ኦሮሞዎችም እዛ ውስጥ ስላሉ ማለት ነው። አሁንም ዛሬም 47 ሰዎች እስር ቤት ናቸው እና ከፍ ብል 1/3 ቢለቀቅ ነው እንደ ኦሮሚያ ሳስብ እና ሲገምት ካሉን መረጃ ማለት ነው።
እንግዲህ አሁን አዲስ ጠቅላይ ሚኒስትር መጥተዋል፣ ዶክተር አብይ አህመድ። ምንድን ነው የሚጠበቅባቸው በእስረኞቹ በኩል?
በአንደኛ ደረጃ እነዚህ የፖለቲካ እስረኞች የተባሉት ይታወቃሉ። ይሄ ደረቅ ወንጀል ያልሆኑትን እጅግ በጣም በርካታዎች እንደ ክልሎቹ ስፋት ኦሮሚያ ውስጥ በጣም ይበዛሉ፣ አማራ ይቀጥላል፣ እንደዚሁ ትግራይም፣ ሶማሌም፣ አፋርም። እነዚህም በሙሉ በአስቸኳይ መልቀቅ አለባቸው። ይሄ ግማሽ ላይተው ግማሽ ጎፈሬ አይሆንም። በኢትዮጵያ ባህል ነው ዶክተር አብይ ተስፋ ንግግራቸው ኢትዮጵያዊ ባህልን የጋራ እምነትን ከፍ ማድረግ ነው። ይሄን ማድረግ ማለት ዝነኞችና ታዋቂዎቹን ፈቶ እነዚህ ከዩኒቨርሲቲ የወጡትን ምስኪን ወጣቶችን ይሄ ቄሮ የሚባለውን ይሄ ነገ አገሪቷ እነሱ የሆኑትን በየማረሚያ ቤቱ አድሮ ምንም የለ አስቸኳይ አንድ የፖለቲካ እስረኞችን ሙሉ በሙሉ ከወጣት እስከ ሽማግሌ ከወንድ እስከ ሴት መልቀቅ አጣዳፊ ስራ ነው። ሁለተኛ ስራቸው ደግሞ ይሄ አስቸኳይ ጊዜ አዋጅ እያንዳንዱ ክልል የራሱን ጸጥታ ለመጠበቅ ከበቂ በላይ ታማኝ ህዝብ ነው። ምክንያቱም ጸጥታ የህዝብ እንጂ የመንግስት አይደለም። ህዝብ ሲበደል ነው መንግስት ላይ ሮሮ የሚያሰማው እንጂ አስተዳደሩ ከተስተካከለ ኦሮሚያ፣ አማራ፣ ትግራይ፣ ደቡብ በሙሉ የራሳቸውን ጸጥታ ይጠብቃሉ። ፖሊስ እኮ በመቶ ሚሊዮን ህዝብ የምልክት አይል ነው። ጸጥታን የሚጠብቀው ፖሊሱ ነው እና ይሄ መከላከያ ሰራዊቱ ከአስቸኳይ ጊዜ አዋጁን ማንሳት አለባቸው። በአጣዳፊ እማጸናለሁ ይሄንን ፖለቲካ እስረኞችን በሙሉ እንዲለቁ ይሄ ነው ማለት።
በጣም አመሰግናለሁ አቶ ወንድሙ ኢብሳ ለሰጡኝ ማብራሪያ። የነገረ ኢትዮጵያ ጋዜጣ የቀድሞ አዘጋጅና በተለየ ሁኔታ የእስረኞችን ጉዳይ የተከታተለ ዘገባ የሚያቀርበው ጌታቸው ሽፈራው የቅንጅት አመራሮች ታስረው በነበረ ጊዜ የታሰሩና ከዛ ጋር በተያያዘ የተፈረደባቸው ሳይቀሩ እስር ቤት ይገኛሉ ይላል።
ካሁን ቀደም የተፈረደባቸው ናቸው። ብዙ ስለነሱ የማይታወቁ ብዙ ሰዎች አሉ። ደግሞ አሁን በጸረ ሽብር አዋጁ እንደ ዛሬው እንደውም ይቀልል አልነበረም። ረጅም ፍርድ የሚፈረድባቸው 20 ዓመት ከዛ በላይ የሚፈረድባቸው ብዙ ሰዎች አሉ። ለምሳሌ የአየር ኃይል አባላት እንደውም በድሮ በቅንጅት ጋር ተገናኝታቸዋል የተባሉ የጦር መኮንኖች ሳይቀር በሚዲያው ተጋላጭ ያልሆኑ ሰዎች አሉ አሁንም። ከዛ ባሻገር ግን ክሳቸው እየሄደ ያለ ብዙ እስረኞች አሁንም አሉ። ለምሳሌ ቂሊንጦ ለ300 ያህል ክሳቸውን እየተከታተሉ ያሉ እስረኞች እንዳሉ ሰምቻለሁ። ዝዋይ ደግሞ እስከ 200 የሚደርሱ የተፈረደባቸው እስረኞች አሉ። ከዚህ ባሻገር ሸዋሮቢትና ቃሊቲም እንዲሁ የተፈረደባቸው እስረኞች እንዳሉ ማረጋገጥ ያለው።
በአማራ ክልልስ? ከአማራ ክልል ጋር በተያያዘ እንግዲህ አማራ ክልል የተቃውሞ እንቅስቃሴ የነበረበት አካባቢ ነው እና ከአማራ ክልል የተያዙ ከወልቃይት ኮሚቴ ጋር በተያያዘ እንደዚህ ከአማራ ክልል ተይዘው ያልተፈቱ ሰዎች አሉ?
አሉ። ካሌ ከወልቃይት ጋር በተያያዘ እነ ጎይቶ ምርስቃ የሚባሉ 14 ሰዎች አሉ። እነ አጋዬ አድማሱ የሚባሉ 4 ሰዎች አሉ። እነ ክንዱ ዱብ የሚባሉ 5 ሰዎች አሉ። እነ ባህር ዳር አካባቢ እነ ታደሰ መሸሻ የሚባሉ ከ10 በላይ ሰዎች አሉ። እንዲሁም ደግሞ በዚህ ወልቃይት አካባቢ የተያዙ ከግንቦት 7 መጣችሁ ከመንግስት ወታደሮች ጋር ተኩስ ገጥማችሁ ህይወት ማረስታችኋል የተባሉ በእነ ሚፍታ ሸሱሩ ክስ መዝገብ የተከሰሱ 77 ያህል ተከሳሾች አሉ። ግማሾቹ ተፈርዶባቸዋል አንከላከልም ብለው፣ ግማሾቹ እነ መብራቱ የሚባሉ 6 ሰዎች አሉ። እነ ገብሬ ንጉሴ የሚባሉ 14 ሰዎች አሉ። ሌሎችም ብዙ እስረኞች አሉ። ከዚሁ ከአማራ ክልል የመጡ እንግዲህ በቂሊንጦ ካሉት ከ150 ያልተናነሱ እስረኞች አሉ። ዝዋይም ከ50 በላይ የሆኑ እስረኞች ከአማራ ክልል የመጡ እንደሆኑ ማረጋገጥ ያለው።
በአጠቅ ከአማራ ክልል የተለያዩ ከተሞች በተለያየ ጊዜ ተይዘው የታሰሩ ሰዎች አሁንም እስር ቤት እንደሚገኙ ይናገራል። ከእስር ሲለቀቁ በአንድ መዝገብ ላይ በአንድነት ተከሰው የነበሩ ሰዎችን እየነጣጠሉ እና ቀስ እያሉ በመፍታት ለፖለቲካ ትርፍ ማጫወቻ እየተጠቀሙባቸው መሆኑን ገልጾ ትክክለኛ ለውጥ የሚፈልግ አካል ሁሉንም የህሊና እና የፖለቲካ እስረኞች መፍታት የግድ መሆኑን ያስረዳል። የኦፌኮ አቶ ሙላቱ ገመቹ፣ አቶ ወንድሙ ኢብሳም ሆኑ ጌታቸው ሽፈራው እስሩ አሁንም እንዳልቀረ ይናገራሉ። በአንድ በኩል መፍታት፣ ከዛ ደግሞ ራሱ ኢህአዲግ ስላመነው የሀገሪቱ ችግሮች የሚናገሩ ሰዎችን መልሶ እያሰረ ነው ይላሉ። በቅርቡ ስለታሰሩ ሰዎች መግለጫ የሰጠው የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስት በዚህ አሁን በታወጀው በአስቸኳይ ጊዜ አዋጁ ስር ወደ 1000 የሚጠጉ ሰዎች መታሰራቸውን አስታውቆ ነበር። ጌታቸው ሽፈራው የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩና የኦሮሚያ ክልል ፍትህ ቢሮ ቃል አቀባይ አቶ ታዬ ደንዳ ከታሳሪዎቹ ሁለቱ እንደሆኑ ይናገራሉ። አዲሱ ጠቅላይ ሚኒስትር አብይ አህመድ በፖለቲካ አመለካከታቸው፣ በአስተሳሰባቸው፣ በመንግስት ላይ ጥያቄና ትችት በመሰንዘራቸው ብቻ ታስረው የተሰቃዩ ያሉ ሰዎችን የመፍታት ጉዳይ ቀዳሚ ስራቸው ሊሆን ይገባልም ባይ ነው።
እንደውም የራሳቸው የእነ ዶክተር አብይ ደጋፊ የነበሩት ጦማሪ ስዩም ተሾመና ታዬ ደንዳ የመሰሉ ሰዎች ጠቅላይ ሚኒስትሩ ወደ ስልጣን እንዲመጡ ፍላጎት የነበራቸው የህዝብን ጥያቄ ሲያነሱ የነበሩ ሰዎች ግን ትኩረት አልሰጡም። እዚሁ አዲስ አበባ ነው ያሉት። እሳቸው የተለያየ ቦታ ሲዞሩ ግን እነዚህ ሰዎች ግን መፍትሄ መስጠት አልቻሉም። ከዛም ባሻገር ግን በጣም ጉዳት የደረሰባቸው ማዕከላዊ ተዘግቷል ተብሎ በማዕከላዊ ጉዳት የደረሰባቸው ሰዎች አሁንም እስር ላይ ናቸው። በጣም የሚያሳዝነው አሁንም እየተጠቀሙ ያሉት ጠቅላይ ሚኒስትሩም ከኢህአዴግ የተለየንም የተለየ ነገር ነው ብዬ አላምንም። ኢህአዴግ ሲጨንቀው አብረው ወስነው ስንቅ የሚሆናቸውን አስቀርተው፣ ለምሳሌ እኔ በቂሊንጦ ቃጠሎ ወቅት ነበርኩኝ፣ እስር ቤት ውስጥ ነበር። ቃጠሎ እንዴት እንደተቃጠለ እናውቃለን። አብዛኛዎቹ ሰዎች ቂሊንጦ እስር ቤት ውስጥ እንኳን ያልነበሩ ናቸው። እነ ፍቅረ ማርያም አስማማው ከወር በፊት ዝዋይ የነበሩ ናቸው። እነ ማስረሻ ሰጤ እና አበበ ወርጌሳ ጨለማ ቤት ውስጥ የነበሩ ሲቃጠል እንኳን ያላዩ፣ ምን እንደተፈጠረ እንኳን ያላዩ፣ ተኩስ መደዳታው ምን እንደሆነ እንኳን ያላወቁ ሰዎች ናቸው። እነ አግባው ሰጠኝ፣ እነ አንጋው ተገኝ፣ እነ ከበደ ጨመዳ እኔ የመሳሰሉ ሰዎች ደግሞ እኔ የነበርኩበት ዞን ዞን አንድ ይባላል ደግሞ ያልተቃጠለ ዞን የነበሩ ናቸው። ያልተቃጠለ ዞን ውስጥ የነበሩ ሰዎች ናቸው የተከፈሱ። ስለዚህ እነዚህ ሰዎች 38 ናቸው። ከ38 እስካሁን አንድ ሰው እንኳን አልተፈታ።
በሌላ በኩል አረና ትግራይ በትግራይ በኦሮሚያ በአማራና በደቡብ ክልል የትግራይ ተወላጆች የፖለቲካ እስረኞች እንደሚገኙ ገልጿል። የፓርቲው የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ በተለይ በሻሸመኔ ከተማ ታስረዋል የተባሉትን በተመለከተ አጣሪ ቡድን ልኮ ማጣራቱን ጠቁሞ ወደ 71 የሚጠጉ እስረኞች እንዳሉ ተናግረዋል።
ከሁለት ዓመት በፊት በኦሮሚያ አካባቢ የሚኖሩ የነበሩ በተለይ በሻሸመኔ ከተማ አካባቢዋን የሚኖሩ የትግራይ ተወላጆች 3 ሰዎች ታስረው ነበረ። ይህም የአስቸኳይ ጊዜ አዋጁ ደፍራችኋል፣ ምልክት አሳይታችኋል፣ ለኦሮሞ ህዝብ የሚሳደብ ቃል ተጠቅማችኋል፣ እንዲሁም የኮንትሮባንድ ንግድ ተሳትፋችኋል የሚሉ በሚል ምክንያቶች የታሰሩ 73 ነበሩ። ከእነዚህ 71 የትግራይ ተወላጆች ናቸው እና ይህ ሁኔታ ታሳሪዎች እንዲሁም የሚያስረዱን በተለይ የተወሰኑ የተፈቱ ስለነበሩ በርካታ የንብረት መወረስ ድብደባዎችም ከፍተኛ የሆነ ጉዳት እስከማድረስ የደረሰ ጥቃቱ እንደደረሰባቸው እንዲሁም 30,000 ብር ከፍለው እንዲወጡ ተጠይቀው እንደነበርና አቅም ያላቸው 26 ሰዎች ከፍለው እንደወጡ፣ ሌሎቹ 48 ሰዎች ግን ገንዘብ ስለሌላቸው ሊወጡ አልቻሉም።
30,000 ብር ማለት የዋስትና ገንዘብ ማስያዣ ነው ወይስ ቦነው ምንድን ነው? 30,000 ብር
በቃ እንዲሁ ነው ክፈሉት ተብለናል። ከከፈልን በኋላ ወጥተናል ነው ያሉት። የዋስ አይነት ለምን ዝም ብላችሁ ከፍላችሁ ውጡ ነው የተባሉት። እና የተቀሩት 48 ደግሞ ግማሽ ከ3 አመት ከ50,000 ብር 8 አመት ከ150,000 ብር ተፈርዶባቸው ጣት አልቻሉም። ይሄ ነገር መረጃ ሲደርሰን እኛም ሰዎች ልከናል ወደ ሻሸመኔ አጣርተን ከራሳቸው እና ከቤተሰቦቻቸው ጠይቀን ይሄ ነገር ሀቅ መሆኑን ከነ የክስ ቻርጁ ከነ ማስረጃውም ይዘን በእጃችን አስገብተን ስንቀሳቀስ ነበር። እንዳጋጣሚ ሆኖ ጠቅላይ ሚኒስትር አብይ አህመድ በቤተ መንግስት የራስ ግብዣ ሲጋብዙ በመድረክ ባለው ወክልና ገብተው ነበር እና ለመንግስት ተወካዮች ይሄ ነገር አቅርበዋል።
እንደውም ይሄ ነገር ከዚህ በፊት በተለይ ሻሸመኔ ያሉት እስረኞችን በተመለከተ እኛም በወቅቱ ዘገባ ስናቀርብ ነበረ። የሻሸመኔ ከተማ ከንቲባም ያን ጊዜ ሲናገሩ እነዚህ ሰዎች የታሰሩት አንደኛ ተለይተው የትግራይ ተወላጆች ብቻ እንዳልሆኑ ከሌሎች እስረኞች ጋር መታሰራቸውን፣ የታሰሩበት ምክንያት በወንጀል ተጠርጥረው እንደሆነ ከፖለቲካ ጋር የተያያዘ ወይም በፖለቲከኝነታቸው በተቃውሞ እንቅስቃሴ ውስጥ ወይም በእንደዛ ሳይሆን ከወንጀል ጋር በተያያዘ ተጠርጥረው መሆኑን ቃለ ምልልስ ሰጥተው ነበር። ፍርድ ቤትም የቀረበባቸው ክስ እንደሱ አይነት እንደሆነ ተናግረዋል።
ከታሰሩት ከ73 ሰዎች 2 ናቸው ከትግራይ ተወላጆች ያልሆኑት፣ አንድ ጉራጌና አንድ የወላይታ ተወላጆች የሆኑት። ይህም አንድ ማሳያ ነው። ሁለተኛው የቻርጅ ክሱ አለ። ኮማንድ ፖስቱ ጥተዋል፣ ምልክት አሳይተዋል የሚሉና በተጨማሪም ኮንትሮባንድ ነጋዴዎች ተብለውን ነው። ይሄ አሁን የኮንትሮባንድ የተባለውን ፍርድ ቤት ተከራክረው ያሸነፉበት ነው። የፍርድ ቤት ማስረጃ አላቸው፣ ህጋዊ መሆኑንም ያረጋገጡበት ማለት ነው። እና ይሄ ነገር ሲታይ አሁን እኛ እየገለጽን ያለ ነው ወንጀል ያልሆኑት በግድያም በሌላም የተከሰሱትም እዚህ ላይ አላካተትንም። እኛም ይሄ ነገር ከቤተሰቦቻቸው የክሳቸው ቻርጅም የእኛ ተወካዮች አነጋግረውም ያረጋገጥ ነው የፖለቲካ እስረኞች መሆናቸው ነው። ስለዚህ የከንቲባው ንግግር ሀቅነት ይጎድለዋል የሚል እምነት አለን።
የፖለቲካ እስረኞች ናቸው ሲሉ የፖለቲካ እስረኝነታቸው በምንድን ነው? በምን ላይ ተሳትፈው ነው
ፖለቲካ እስረኞች ለማለት ያስደፈረን? በኦህዴድና በህወሓት የነበረው የስልጣን ሽኩቻ እንደ ማስያዣ ነው የሆኑት እነዚህ ሰዎች። ያኔ ሲያዙ ህወሓትና ኦህዴድ ከፍተኛ ፎክር እና ከፍተኛ ትግል ላይ ነበሩ። ይሄ ነገር ኦህዴዶች ለህወሓት ማንበርከኪያ ዘዴ ተጠቅመው ነው ያሰሯቸው እና ሌላ ብሔር መሰረት ያደረገ ጥቃቶችም እየደረሱ ነበር። በየትኛውም በአማራ ክልልም በኦሮሚያም እየደረሱ ነበርና ነገሩ ይሄ የተያያዘ ነው እና ክሱ በራሱ ኮማንድ ፖስት ጥሰዋል፣ ምልክት አሳይተዋል፣ የኦነግ ባነር ይዘዋል ምናምን የሚል ነበረ። ክሱም የፖለቲካው ክስ ነው የቀረበባቸው።
አቶ አንዶም አያይዘው በሻሸመኔ ብቻ ሳይሆን በትግራይ ክልል ጭምር ታስረው የሚገኙ የፖለቲካ እስረኞች እንዳሉ ገልጸው ሁሉም ሊፈቱ ይገባል ሲሉ አሳስበዋል። ጠቅላይ ሚኒስትር አብይ አህመድ አርብ ዕለት ወደ መቀሌ ተጉዘው በነበረበት ወቅት ስለታሰሩ የትግራይ ተወላጆች ከተሰብሳቢዎቹ ጥያቄ ቀርቦላቸው ነበር።
ትግራዋይ በሄደበት ክልል እየተወረሰ እየታሰረ እየተገረፈ አሁን ደግሞ እናቴ በሺዎች የሚቆጠር ታስረው ያሉት በሁለት መንገድ ብናየው፣ ለምሳሌ ትናንት ከኦሮሚያ ክልል መንግስት ጋር ውይይት ነበረኝ። በድፍን ኦሮሚያ በኦሮሚያ ክልል ውስጥ አጠቃላይ ላለፉት አንድ አመት የነበረ እስረኛ 29 ሰው ብቻ ነው ኦሮሚያ ውስጥ የትግራይ ማንነት ያለው እስረኛ የነበረው። ከነዚህ ውስጥ በባለፈው ይቅርታ እና በተለያየ መልኩ ተፈተው 11 ሰው ብቻ ነው አሁን እስር ቤት ያለው። ከ11ዱ 6ቱ የተፈረደባቸው ናቸው። ኮንትሮባንድ ነው፣ በፍጹም ከፖለቲካም ከማንነት ትስስር የለውም። 5ቱ በቅርቡ በነበረው ግጭት ውስጥ ቦምብ ጭምር የተገኘባቸው በሚል በክስ ፕሮሰስ ያለ ነው። 2 ሰው በሽብር ምክንያት ከክልል ወደ ፌደራል ሄደዋል ኬዛቸው። እነዛ 5ቶች ያልተፈረደባቸው መልሰን ፈትሸን ስለወንጀላቸው ሳይሆን ስለትግራይ ህዝብ ክብር ማድረግ የሚገባን እናረጋለን ተባብለን ተወያይተናል። በቅርቡ መፍትሄ ያገኛል።
ሌላው ከዞን ይገባኛል ጥያቄ ጋራ በተያያዘ ደም አፋሳሽ ግጭት የተካሄደበት በደቡብ ክልል የኮንሶ ወረዳ በወቅቱ ታስረው የሚገኙ ሰዎች አሁንም ድረስ በእስር ላይ እንደሚገኙ በዞን የመተዳደር ጥያቄ ይዘው ከነበሩት የኮሚቴ አባላት መካከል አንዱ አቶ ገመቹ ገንፌ ለአሜሪካ ድምጽ ተናግረዋል። ከ23 የኮሚቴው አባላት መካከል 10ሩ ለጊዜው ከአካባቢው ተሰውረው እንደሚገኙ ገልጸው 16 የኮሚቴ አባላቱን ጨምሮ ብዙ ሰው እስር ቤት እንደሚገኝ ተናግረዋል።
በጣም የሚገርመው ነገር በቅርብ ጊዜ እስረኞች እየተፈቱ ነው ያለው። የኮንሶ ግን ይለያል። ከብዙ ሺህ እስረኞች መካከል የተወሰኑትን ሰዎች እንደ አርሶ አደር ያሉትን ተጽዕኖ ያመጡ የተባሉትን ሰዎች ያው ሲፈቱ ነበር። ከዛ በኋላ የተፈቱትም ሰዎች እንደገና የመከሰስ በተለይ በፌደራል አቃቤ ሕግ ስም የክስ ቻርጆች እየተሰጣቸው ነው ያሉት። ተፈቶ የተባሉትም ደግሞ የእስር ጊዜያቸውን የጨረሱ ናቸው። በሀሰት ተመስክሮባቸው ያለ ማስረጃም ተፈርዶባቸው የታሰሩና የእስር ጊዜያቸውን የጨረሱ እንጂ አንድም ኮንሶ በምህረትና በይቅርታ የተፈታ የለም። በተለይ በመጀመሪያ ዙር ወደ 518 ሰዎች ይፈታሉ ተብሎ በፌደራል አቃቤ ሕግ በተገለጸ ጊዜ 413ቱ የደቡብ ክልል ነው። ከዛ ውስጥ 361ዱ የጌዲኦ ነው። እንግዲህ በኮንሶ ውስጥ የተፈጸመው ችግር፣ የተፈጸመው ግድያ፣ ህዝቡ ያነሳው ነገር፣ የደረሰው ጉዳት ከጌዲኦ ጋር አይነጻጸርም፣ በጣም ይበልጣል። ግን 361ዱ የጌዲኦ ሲሆን 52 ብቻ ነው ኮንሶ። እነዚያ 52 ሰዎች ይፈታሉ ተባሉት ሳይፈቱ ነው እስካሁን ድረስ በእስር ቤት ሆኖ ማስረጃ የመስማት ሂደት እየተካሄደባቸው ያሉት። ስለዚህ ለማስ ሚዲያ ፍጆታ ብሎ የተጠቀሙት እንጂ ፍቺ የሚባል ነገር በኮንሶ እስካሁን ድረስ እንደሌለ ነው። አሁን በሁለተኛ ዙር ደግሞ ወደ 177 ሰዎች ይፈታሉ ተብሎ ነበር። እነዚያም የእስር ጊዜያቸውን የጨረሱ ሰዎች ናቸው። እስካሁን ድረስ በይቅርታ የተፈታ የለም፣ በምህረት እየተፈታ አንድም እንደሌለ መረጋገጥ ፈልጋለን።
በአጠቃላይ በእናንተ ኮሚቴ ውስጥ የነበሩ ከእናንተ ጋር የነበሩ ሰዎች የት ነው ያሉት?
እንግዲህ የኮሚቴ አባላት ያው 23 ነን። ከ23ቱ 16ቱ እስር ቤት ነው ያሉት። 7ቱ ሰዎች ደግሞ በተለያየ ቦታ በረተሰብ ውስጥ በኮንሶ እና በዛ አካባቢው ነው ያለ ነው። እኛ ብቻ አይደለንም፣ ንዑሳን ኮሚቴ የተባሉትም እንደዛው እስር ላይ ያሉት፣ በርከት ያሉት ደግሞ ያው ስደት ላይ ያሉት፣ አካባቢውንም ጥሎ ደግሞ ስራ ፍለጋ ወደ ሌላ አካባቢ ሁሉ እየተበተኑ ሰዎችም ጭምራሉ። እና ከ16ቱ ሰዎች ህመም ያለባቸውና እድሜያቸው በጣም የገፉ አዛውንቶች 3 ሰዎችን ብቻ ነው እየለቀቁት። ባለፈው ጊዜ ይሄ የሶስት ሳምንት በላይ ስልጠና ከሰጣችሁ በኋላ ተለቀቁት ሰዎች ብቻ ናቸው። ሌሎቹ እንዳሉ የሃይማኖት አባቶችን ጨምሮ፣ የባህል አባቶችን ጨምሮ፣ የሀገር ሽማግሌዎችን ጨምሮ እነዛ ምሁራኖች በሙሉ እስር ቤት ነው እስካሁን ድረስ እየታሹ አሉት ማለት ነው።
አቶ ገመቹ እስረኞቹ በአርባ ምንጭና በሌሎች የተለያዩ ቦታዎች እንደሚገኙ ጠቁመው በኮንሶ በኩል አንድም የተፈታ ችግር የለም ብለዋል። አዲሱ ጠቅላይ ሚኒስትር አብይ አህመድ የኮንሶን ህዝብ ጉዳይ እንዲመለከቱም ጠይቀዋል።
የምንጠይቀው ነገር አንደኛ ህዝብ ይሄን ያህል መስዋዕትነት የከፈለበት ጥያቄ ያለምንም ቅድመ ሁኔታ ምላሽ እንዲያገኝ ነው። የኮንሶ ህዝብ ይሄ ጥያቄ ምላሽ የሚያገኝ ከሆነ አሁንም አዲሱ ጠቅላይ ሚኒስትር መጣ አልመጣ የኮንሶ ህዝብ ከመንግስት ጋር አይደለም። አሁንም በሆነ ጥያቄው ያለምንም ቅድመ ሁኔታ ምላሽ እንዲያገኝ ነው። ከዛ በኋላ ህዝቡ ራሱን በራሱ መወሰን አለበት። እንዴት እንደሚኖር ህዝቡ ያውቃልና ይሄ ጥያቄ አንደኛ መመለስ አለበት። ሁለተኛ ያለምንም ቅድመ ሁኔታ እንግዲህ ጥፋተኞች እኛ ነን ብሎ ተብሏል። ለተከሰተው ችግር እኛን ጥፋተኞች ብሎ በሚዲያቸው አውጀዋል። ነገር ግን ጥፋተኞች እነሱ ሆነው እያሉ መታሰር የሚገባቸው እነሱ ሆነው እያሉ ሌላው ንጹህ ህዝብ ህዝብን ስለወከለ ስለ ህዝብ ስለተናገረ የሚታሰርበት የለም። ስለዚህ ያለምንም ቅድመ ሁኔታ የተፈረደባቸውም በሀሰት ያልተፈረደባቸው ያለ ምንም ቅድመ ሁኔታ እንዲፈቱ የምንፈልገው እንደኛ በስደት ላይ ያሉት ከስራቸው ተፈናቅሎ ወደ ሌላ አካባቢ የሄዱ ሌላ አካባቢ ሄዶ ለመቀጠር የተገደዱ የኮንሶ ብሔረሰብ ልጆች ያለ ምንም ቅድመ ሁኔታ እንዲመለሱ ነው የምንፈልገው።
ዶክተር አብይ አህመድ የጠቅላይ ሚኒስትርነቱን ስልጣን ከጨበጡ ዛሬ 14ኛ ቀናቸው ሲሆን እስረኞች እንዲፈቱ የሚጠይቁና የሚወተውቱ ብዙ ጥያቄዎች እየተሰነዘሩ ነው። መንግስት በቀሪ እስረኞች ላይ የሚወስደውን እርምጃ በተመለከተ ምላሽ ለማግኘት ከፌዴራልም ሆነ ከክልል ባለስልጣናት መረጃ ለማግኘት ያደረግነው ጥረት አልተሳካም።